ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። በፌዴራል መንግስትና በህወሓት መካከል ደቡብ አፍሪካ ፕሪቶሪያ ላይ የተፈረመው የሰላም ስምምነትና ኬንያ ዋና ከተማ ናይሮቢ ውስጥ የተፈረመውን የአፈጻጸም ስምምነት እንደምትደግፍ ዩናይት ስቴትስ አስታወቀች። ያልተገደበ የሰብአዊ እርዳታ አቅርቦት አስቀድሞ መፈቀዱንና አገራቸው የምታደርገውን ድጋፍ እንደምትቀጥልም የውጭ ጉዳይ ሚኒስቴር ቃል አቀባይ ተናግረዋል። ሙሉ ዘገባው የሰዓቱን የዓለም ዜና ተከትሎ በዕለቱ አብይ ርዕስ ይቀርባል። በተዛመደ ሌላ ዘገባ ለሁለቱ ስምምነቶች ተግባራዊነት እንደሚሰራ ከትላንት በስቲያ ባወጣው መግለጫ ያስታወቀው የህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ በሰላም ስምምነት ሰነዱ ላይ የህወሓት ሰራዊት በሚል የተገለጸው መስተካከል አለበት ማለቱም ተዘግቧል። የዚህም ዘገባ ደርሶናል፣ በመጽሔት ክፍለ ጊዜ ይቀርባል። ሰኞ ህዳር 5 2015 ዓ.ም። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የምሽቱ አቀናባሪያችን ብርሃን ኃይሉ፣ ሾ ቻንግ ደግሞ የዕለቱ መሐንዲስ ነው። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። የሰዓቱን የዓለም ዜና የሚያሰማን ደረጀ ደስታ ነው። መልካም ምሽት።
ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የዩናይትድ ስቴትስ መንግስት ሶስቱን የሶማሊያ ሽብርተኛ አልሸባብ ቡድን መሪዎች ለመያዝ የሚያግዝ መረጃ ለሚሰጡ ሰዎች የሚሰጠውን የገንዘብ ወረታ እስከ 10 ሚሊዮን ዶላር ማሳደጉን አስታወቀ። የዩናይትድ ስቴትስ ዜግነት ያለውን ግለሰብና ላለፉት 14 ዓመታት የቡድኑ ከፍተኛ መሪዎች የሆኑትን ሁለቱን ግለሰቦች ጨምሮ አህመድ ድርዬ፣ ማሃድ ካራቴና፣ ጂሃድ ሙስጠፋ የተባሉትን ሶስቱን ሰዎች ፍለጋ የሶማሊያ ዜጎችና በአካባቢው የሚገኙ አገሮች እንዲተባበሩም የዩናይትድ ስቴትስ መንግስት ጠይቋል። ሶስቱ ግለሰቦች ሶማሊያና ኬንያ ውስጥ ብዙ ሰዎች ለሞቱባቸው ጥቃቶች በተጠያቂነት የተከሰሱ መሆናቸው ተመልክተዋል። በሶማሊያ የዩናይትድ ስቴትስ አምባሳደር ላሪ አንድሬ ዛሬ ናይሮቢ ኬንያ ውስጥ በሰጡት መግለጫ አዲሱ የ10 ሚሊዮን ዶላር የገንዘብ ሽልማት ከዚህ በፊት ከነበረው ወሮታ በእጥፍ መጨመሩን ተናግረዋል። የሶማሊያ መንግስት ከአልቃይዳ ጋር ግንኙነት ያለውን አልሻባብን ድል በመንሳት እያደረገ ያለውን ጥረት ማድነቃቸውንም የቪኦኤ ሶማሊኛ ክፍል ዘጋቢያችን ሞሐመድ ዩሱፍ ከናይሮቢ ኬንያ የላከው ዘገባ አመልክቷል። በግብጽ የሚካሄደው ሁለተኛው ዓለም አቀፍ የአየር ንብረት ውይይት ተጀመረ። በአየር ንብረት ቀውሱ ለተጠቁ ማህበረሰቦች ፈጣን ድጋፍ ለመስጠት በዓለም አቀፉ የአየር ንብረት አደጋዎችን ለመከላከል የሚደረገው ተነሳሽነት ከ200 ሚሊዮን ዶላር በላይ በሆነ የገንዘብ ድጋፍ መጀመሩም ተመልክቷል። በሌላ ዜና በእስርና የረሃብ አድማ ላይ የሚገኘው እንግሊዛዊ ዜግነት የተሰጠው ግብጻዊው የመብት ተሟጋጅ አልአብደል ፈታ የአየር ንብረቱ ጉባኤ እንደተጀመረ ውሃ መጠጣት መጀመሩን አስታውቋል። ጠበቃውም አብደል ፈታ በጥሩ ሁኔታ ላይ ይገኛል ማለታቸውን ሮይተርስ ዘግቧል። በካሜሩን እየጨመረ የመጣው የስኳር ህሙማን ሞት ያሰጋቸው የጤና ዘርፍ ሰራተኞችና የስኳር ህሙማን በዛሬው ዕለት የሚከበረውን ዓለም አቀፍ የስኳር ህሙማን ቀን ምክንያት በማድረግ በአገሪቱ ዋና ከተማ ያውንዴ የተቃውሞ ሰልፍ ማድረጋቸው ተሰማ። የጤና ሰራተኞቹና የስኳር ህሙማኑ ሰልፈኞች ከተገንጣዮቹ ጋር የሚካሄደው ግጭትና እንዲሁም በቻድና ናይጄሪያ ድንበር አቅራቢያ የሚገኘው ሽብርተኝነት 70% የሚሆኑ የስኳር ህሙማን ሕክምና እንዳያገኙ መከልከሉን ገልጸዋል። የቦኮ ሐራም ሚሊሻዎች በሚንቀሳቀሱባቸው ሰሜንና ተገንጣዮቹ ግጭት በሚፈጥሩባቸው ምዕራብ የአገሪቱ ክፍሎች ሆስፒታሎችን እያጠቁና የጤና ባለሙያዎችን እያገቱ እንደሚወስዱም ተመልክተዋል። የጤና ባለስልጣናት ዛሬ ሰኞ በተደረገው የስኳር ህሙማን ውይይት ላይ በሬዲዮ እንደተናገሩት ግጭቶች ባሉባቸው የአገሪቱ ክፍሎች የሚሞቱት የስኳር ህሙማን ቁጥር ባለፈው ዓመት ከነበረበት 260 አሁን ወደ 400 እየተጠጋ መሆኑን ተናግረዋል። በከተሞች ውስጥ ከሚኖሩ አዋቂዎች መካከል 6% የሚሆኑት የስኳር ህሙማን መሆናቸው ሲገለጽ፣ ያ ቁጥር በዚህ ዓመት ወደ 9% ከፍ ማለቱ ተገልጿል። የዩናይትድ ስቴትስ የመረጃ ድርጅት ሲአይኤ ዳይሬክተር ዊሊያም በርንስ ሩሲያ የኒውክሌር ጦር መሳሪያ በትጠቀም ሊከተል የሚችለውን መዘዝ ለፕሬዝደንት ፑቲን የውጭ ስለላ ድርጅት ኃላፊ ሰርጌ ናርሽኪን ለማስረዳት በቱርክ እንደሚገኙ የዋይት ሃውስ ቃል አቀባይ አስታወቁ። ዩክሬን ሩሲያን ከወረረችበት ካለፈው የካቲት ጀምሮ ዩናይትድ ስቴትስና የሩሲያ ግንኙነት በከፍተኛ ባለስልጣን ደረጃ ፊት ለፊት ሲገናኙ ዛሬ ሰኞ በአንካራ የተደረገው የመጀመሪያቸው መሆኑ ተመልክቷል። የሲአይኤው ዳይሬክተር ምንም አይነት ድርድር እያካሄዱ አይደለም፣ ስለ ዩክሬን ጦርነትም እልባት እንዲሰጠውም እየተነጋገሩ አይደለም ሲሉ ስማቸው እንዲገለጽ ያልፈለጉ ቃል አቀባይ መናገራቸውን ሮይተርስ ዘግቧል። ሩሲያ የኒውክሌር ጦር መሳሪያ ብትጠቀም የሚያስከትለው መዘዝና ስትራቴጂካዊ ወደሆነው አለመረጋጋት ሊያድግ የሚችለውን አደጋ አስመልክቶ መልእክት እያስተላለፉ ነው ብለዋል። ዳይሬክተሩ በተጨማሪም በግፍ የታሰሩ የዩናይትድ ስቴትስ ዜጎችን ጉዳይ ያነሳሉ ሲሉም ቃል አቀባዩ አክለዋል። በሩሲያ የቀድሞ የዩናይትድ ስቴትስ አምባሳደር የነበሩት በርንስ እንደ አውሮፓ አቆጣጠር በ2021 መጨረሻ ሞስኮ በዩክሬን ድንበር አቅራቢያ የምታደርገውን የሰራዊት ግንባታ አስመልክቶ ከፕሬዝደንት ጆ ባይደን የተላከውን ማስጠንቀቂያ ለፕሬዝደንት ፑቲን ማድረሳቸው ተመልክተዋል። በዩክሬን ስላለው ጦርነት እልባት ለመስጠት ምንም አይነት ድርድር አለማድረጋቸውን የገለጹት ቃል አቀባዩ ጉዞውን አስመልክቶ በቅድሚያ ለዩክሬን ማብራሪያ መሰጠቱን ተናግረዋል። ቃል አቀባዩ አክለው መሰረታዊ የሆነ መርሃችንን አጥብቀን እንከተላለን፣ ዩክሬን ባሌለችበት ስለ ዩክሬን የሚደረግ አንዳችም ነገር አይኖርም ማለታቸውን ሮይተርስ ዘግቧል። ከቻይናው አቻቸው ሺ ጂፒንግ ጋር በኢንዶኔዥያ ባሊ ደሴት ነገ ማክሰኞ ከሚካሄደው ከቡድን 20 ጉባኤ በፊት ዛሬ ሰኞ አስቀድመው የተገናኙት የዩናይትድ ስቴትስ ፕሬዝደንት ጆ ባይደን የጋራ ትብብር ያስፈልጋል ሲሉ አሳሰቡ። በሁለቱ አገሮቻቸው መካከል ያለው ግንኙነት በአስርት ዓመታት ውስጥ ዝቅተኛው ደረጃ ላይ የሚገኝ መሆኑ የተመለከተ ሲሆን የቻይናው ፕሬዝደንት ሺ ጂፒንግ ከባይደን ጋር ግልጽና ጥልቅ አስተያየት ልውውጥ ማድረግ እፈልጋለሁ ማለታቸው ተጠቅሷል። ፕሬዝደንት ባይደን ከኢንዶኔዥያው ፕሬዝደንት ጃኮ ዊዶዶ ጋር የተወያዩ ሲሆን በኤክሶን ሞቢልና የኢንዶኔዥያ መንግስት የኃይል ምንጭ ኩባንያ በሆነው ፔርታሚና መካከል ካርቦንን በማቆር ወይም የካርቦን ልቀትን ሰብስቦ በመያዝ ዙሪያ የተደረገውን የ2.5 ቢሊዮን ዶላር ስምምነት ጨምሮ ኢንዶኔዥያ ውስጥ ተግባራዊ ይሆናሉ የተባሉ በርካታ ኢንቨስትመንቶችን ማስተዋወቃቸው ተመልክተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። እንግሊዝና ፈረንሳይ የእንግሊዝ የባህር ሰርጥ አቋርጠው ወደ እንግሊዝ የሚገቡ ፍልሰተኞችን ለመክታት የጋራ ኃይል መሰረቱ። በአዲሱ ስምምነት መሰረት ትናንሽ ጀልባዎችን በመያዝ አደገኛ የሆነውን ውሃ አቋርጠው ወደ እንግሊዝ ለመግባት የሚሞክሩ ፍልሰተኞችና ጥገኝነት ጠያቂዎችን መከላከል የሚያስችላትን ደህንነት እንድታጠናክር እንግሊዝ ለፈረንሳይ 75 ሚሊዮን ዶላር ትከፍላለች። ስምምነቱ የአሰሳውን ቁጥጥር፣ የድሮንና ድንበር ማቋረጥን የሚከላከሉ ሌሎች ቴክኖሎጂዎችን በ40 ከመቶ እንደሚጨምር ተመልክተዋል። ሁለቱ አገሮች ህገወጥ የሰዎች አዘዋዋሪዎችና ከተያዙ ፍልሰተኞች የተገኙ ሌሎች ስጋቶችን በተመለከተ መረጃዎችን እንዲለዋወጡ ስምምነቱ የሚያዝ መሆኑ ተገልጿል። ስምምነቱን ፓሪስ ላይ ዛሬ ሰኞ የፈረሙት የፈረንሳይ የአገር ውስጥ ጉዳይ ሚኒስትር ጄራልድ ዳርሚን እና የእንግሊዝ የአገር ውስጥ ጉዳይ ሚኒስትር ሱኤላ ብራቨርማን መሆናቸው ተመልክተዋል። ዛሬ ሰኞ ነጻ በወጣችው የከርሰን ከተማ ተገኝተው የዩክሬን ወታደሮችን የጎበኙት ፕሬዝደንት ቮሎዲሚር ዘለንስኪ ዩክሬን ለሰላም ዝግጁ ናት፣ ሰላም ለመላው የአገራችን ሲሉ ተናግረዋል። ፕሬዝደንቱ ከርሰን የተገኙት የሩሲያ ወታደሮች ከደቡባዊ ከተማ ካፈገፈጉ ቀናት በኋላ መሆኑ ተመልክተዋል። ዘለንስኪ ትናንት እሁድ ባሰሙት ዕለታዊ ንግግራቸው በከርሰን ያለው ሁኔታ አሁንም በጣም አደገኛ መሆኑን እንዳይዘነጉ ዩክሬናውያኑን አሳስበዋል። ከሁሉም በላይ የተቀበሩ ፈንጂዎች አሉ፣ ሁሉም የከርሰን ነዋሪዎች ጥንቃቄ እንዲያደርጉ አሳስባለሁ ብለዋል ዘለንስኪ። ፕሬዝደንቱ አክለውም የሩሲያ ጦር መግባት በቻለባቸው ሌሎቹ የአገራችን ክፍሎች እንዳደረገ ሁሉ ከርሰንም ውስጥ ተመሳሳይ የሆኑ በርካታ ግፎችን ትቶ ሄደዋል። እያንዳንዱን ገዳይ የምናገኘው ሲሆን ወደ ፍትህ እናመጣዋለን ያለምንም ጥርጥር ብለዋል። የዩክሬን ባለስልጣናት ትናንት እሁድ ምግብ፣ ውሃና መድኃኒቶችን በመያዝ የሩሲያ ወታደሮች ጦርነቱ ሲጀመር ጀምሮ ይዘውት ወደ ነበረው አሁን ትተውት ወደ ሄዱትና ስትራቴጂክ በሆነችው የክፍለ ግዛቱ ዋና ከተማ ከርሰን መግባት መጀመራቸው ተነግሯል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ ህዳር 5 2014 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የስቱዲዮ ምስል ድምፅ አቀናባሪያችን ጆ ጊል ነው። ወደ ዕለቱ የዕለቱ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ወደ ዕለቱ አቢርስ ከማምራታችን አስቀድሞ ቆየት ብለው ከሚሰሙ ቅንብሮች አንዱን ለቅምሻ እናሰማችሁ።
ገጣጠሚያ ላይ ካርትሌጅ የሚባል በአጥንትና በአጥንት መካከል እንደ ድልዳል ሆኖ የሚያገለግል አለ። ያ ብዙ ጊዜ በጊዜ ሂደት እድሜ እየገፋን በሄደ ቁጥር ያ ካርትሌጅ እየመነመነና እየሳሳ በሚሄድበት ጊዜ በአጥንትና በአጥንት መካከል ድልዳል የሚሆነው ነገር ይጠፋል። በዚህ ጊዜ እንቅስቃሴ በሚደረግበት ጊዜ አጥንት በአጥንት መፈጋፈግ ይጀምራል። ያ እንግዲህ በእንግሊዝኛው ኦስቲዮአርትራይትስ የሚባለው ነው።
ጉዳዩ በሕክምና ቋንቋ በእንግሊዝኛው አርትራይትስ በመባል የሚታወቀው የመገጣጠሚያ ህመም ነው። ቅንብሩ ሐኪሙን ይጠይቁ። የሰማችኋቸው ደግሞ የመገጣጠሚያ ህመሞች ልዩ ሐኪሙ ዶክተር ሞገስ ሲሳይ ናቸው። በሁለተኛው አጋማሽ ይመለሳሉ፣ ጠብቋቸው። አሁን በቀጥታ ወደ ዕለቱ አቢይ ርዕስ። በፌዴራል መንግስትና በህወሓት መካከል ደቡብ አፍሪካ ፕሪቶሪያ ላይ የተፈረመው የሰላም ስምምነትና ናይሮቢ ውስጥ የተፈረመው የአፈጻጸም ስምምነት እንደምትደግፈው ዩናይትድ ስቴትስ አስታወቀች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ባወጡት መግለጫ በግጭት ማቆሙ ስምምነት አተገባበር ላይ በከፍተኛ አዛዦች የእቅድ ሰነድ የተገለጹትን ያልተገደበ ሰብአዊ ተደራሽነት እንዲሁም ግጭቶችን የማቆም እርምጃዎችን ተግባራዊ ለማድረግ የተቀመጠውን ዝርዝር ማብራሪያ በደስታ እንቀበላለን ያሉት ቃል አቀባዩ ያልተገደበ የሰብአዊ እርዳታ አቅርቦት አስቀድሞ መፈቀዱን ገልጠው አገራቸው የምታደርገውን ድጋፍም እንደምትቀጥል ተናግረዋል። ሁለቱ አካላት ለስምምነቱ የተሟላ ተግባራዊነት የገቡትን ቃል እንዲጠብቁም አሳስበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽም ስምምነቱን አድንቀው ሁለቱ ወገኖች በአስቸኳይ ተግባራዊነቱን እንዲያረጋግጡ ጠይቀዋል። የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የህወሓት ወታደራዊ አዛዥ ጀኔራል ታደሰ ወረደ የፕሪቶሪያውን ስምምነት ለማስፈጸም የሚያስችል የስምምነት ሰነድ ባለፈው ቅዳሜ ህዳር 3 በናይሮቢ መፈራረማቸው ይታወሳል። ለዝርዝሩ ኬኔዲ አባተ።
በደቡብ አፍሪካ ፕሪቶሪያ ጥቅምት 23 2015 ዓ.ም የተደረሰውን ዘላቂ የግጭት ማቆም ስምምነት ማስፈጸም በሚቻልባቸው ጉዳዮች ላይ ከጥቅምት 28 2015 ዓ.ም ጀምሮ ለአምስት ቀናት በኬንያ ናይሮቢ ሲወያዩ የቆዩት የኢትዮጵያ መከላከያ ሰራዊትና የትግራይ ክልል ተዋጊዎች ወታደራዊ አዛዦች ቅዳሜ ህዳር 3 የስምምነት ሰነድ መፈራረማቸው ይታወሳል። ስምምነቱን የተፈራረሙት የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የትግራይ ክልል ተዋጊዎች አዛዥ ሌተናንት ጄኔራል ታደሰ ወረደ ለተግባራዊነቱ ቁርጠኛ መሆናቸውን በወቅቱ ተናግረዋል። በፊልድ ማርሻል ብርሃኑ ጁላ የተመራው የኢትዮጵያ ቡድን በትናንትናው ዕለት ከናይሮቢ ወደ አዲስ አበባ ከተመለሰ በኋላ ፊልድ ማርሻሉ በሰጡት መግለጫም ለስምምነቱ ያላቸውን ቁርጠኝነት በድጋሚ አረጋግጠዋል።
አሁን የሚመስለኝ ከደም ነው የተማርነው፣ ከደም ከውድመት እየተማር ይመስለኛል እና የአሁኑ የሰላም ድርድር ጥሩ አጋጣሚ ነው። በዚህ ተጠቅመን ተመልሰን ወደ ሰላም መመለስ እንዳለብን እኛ እናምናለን። እኛ ከተስማማን አንድ ከሆን ችግራችን ከፈታን ከውጭ የሚጫንብን የሚገባብን የሚቦረብረን አይኖርም። እኛ የተፈራረምነውን ለመፈጸም ከሙሉ ልብ ዝግጁ ነን። ዝግጁ የሚያደርገን ደግሞ ለኢትዮጵያ ሕዝብ ብለን ነው። አገራችንም ይበቃታል። ወደ ተጀመረው የልማት የብልጽግና ብትሸጋገር ይሻላል ሀሳብ ይዘን ነው በዚህ ድርድር የተደራደር ነው የተፈራረም ነው አፈጻጸሙንም የተግባባ ነው እና ይሄ እድል ጥሩ እድል ለሆነ ኢትዮጵያ ተሻለንን ያህል ተግባራዊ እንደሆነና በሰላም መንገድ እንዲፈታና ሁሉም ወደ ነበረበት ወደ ሰከነበት እንዲመለስ እንመኛለን ለተጓራዩነቱም እንታገላለን።
በሌተናንት ጀነራል ታደሰ ወረደ የተመረው የትግራይ ክልል ቡድንም ወደ መቀሌ መመለሱን የህወሓት ቃል አቀባይ አቶ ጌታቸው ረዳ ዛሬ በትዊተር ገልጸዋል። አቶ ጌታቸው ከናይሮቢው ስምምነት ማግስት በትዊተር ባስተላለፉት መልእክትም በትግራይ ያለውን ጦርነት በሰላማዊ መንገድ ለመፍታት ያደረግነውን ውይይት ጨርሰናል። ከፊታችን ያለውና ስምምነቱን የምንይዝበት መንገድ እስካሁን ከተጓዝንበት ርቀት የበለጠ ፋይዳ አለው ብለዋል። ጀነራል ታደሰ ወደ መቀሌ ከተመለሱ በኋላ እስካሁን የሰጡት መግለጫ ባይኖርም ስምምነቱን በፈረሙበት ዕለት ናይሮቢ ላይ በሰጡት መግለጫ የህዝባችን ስቃይ እስካሁን ቀጥሏል፣ ዛሬ ለስምምነቱ ቁርጠኝነታችንን የምናረጋግጠው የህዝባችን ስቃይ ያበቃል በሚል ተስፋ ነው ሲሉ ተናግረው ነበር። የሁለቱን አካላት ውይይት በዋና አሸማጋይነት ሲመሩ የቆዩት የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጎን ኦባሳንጆ በፊርማ ስነ ስርዓቱ ላይ ባደረጉት ንግግር የፕሪቶሪያውን ስምምነት የማስፈጸም ተግባር ወዲያውኑ የሚጀመር ይሆናል ብለዋል። ይኸውም ያልተገደበ ሰብአዊ አቅርቦትን፣ የመሰረታዊ አገልግሎቶችን መመለስ፣ የሲቪሎችን ደህንነት መጠበቅና ትጥቅ መፍታትን የሚያካትት ነው ሲሉም ተናግረዋል። ይህንኑ የናይሮቢውን ስምምነት ያደነቁት የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ በግጭት ማቆሙ ስምምነት አፈጻጸም ላይ በከፍተኛ አዛዦች የእቅድ ሰነድ የተገለጹትን ያልተገደበ ሰብአዊ ተደራሽነት ቁርጠኛ አቋም እንዲሁም ግጭቶችን የማቆም እርምጃዎችን ተግባራዊ ለማድረግ የተቀመጠውን ዝርዝር ማብራሪያ በደስታ እንቀበላለን ብለዋል። ቃል አቀባዩ የናይሮቢው ስምምነት በተፈረመበት ዕለት በሰጡት መግለጫ ሁለቱ ወገኖች በናይሮቢው ውል የፕሪቶሪያውን ስምምነት አፈጻጸም በበለጠ ሁኔታ ከመግለጽ በተጨማሪ ያልተገደበ የሰብአዊ አገልግሎት አቅርቦትን ለማመቻቸትም ቁርጠኛ ሆነዋል ሲሉ ገልጸዋል። የኢትዮጵያ መንግስት ወደ ትግራይ ክልል የሚያስገቡ የሰብአዊ አቅርቦት መንገዶችን ሁሉ ክፍት ማድረጉን ሰሞኑን መግለጹ አይዘነጋም። በቅዳሜ ምሽቱ መግለጫቸው የሰብአዊ እርዳታ ተደራሽነት መፈቀዱን የገለጹት ፕራይስም አስቀድሞ ተግባራዊ የሆነውን የሰብአዊ አቅርቦት ተደራሽነት ፈቃድ እንዲሁም ሁለቱ አካላት የሰብአዊ እርዳታ ወደ ትግራይ ክልልና ጉዳት ለደረሰባቸው የአፋር እና አማራ ክልል አካባቢዎችም እንዲደርስ የገቡትን ቁርጠኝነት በደስታ እንቀበላለን ካሉ በኋላ ዩናይትድ ስቴትስ ለኢትዮጵያ የምታደርገውን የሰብአዊ እርዳታ አቅርቦት እንደምትቀጥል ተናግረዋል። ተዋዋይ ወገኖች በስምምነታቸው መሰረት ለሰብአዊ አገልግሎት ምቹ ሁኔታ ከመፍጠር በተጨማሪ ጦርነቱን ለማቆም፣ ሰላማዊ ዜጎችን ሁሉ ለመጠበቅና የመሰረታዊ አገልግሎቶችን ወደ ነበሩበት ለመመለስ እንዲሁም ለተፈጸሙ የሰብአዊ መብት ረገጣዎች ምርመራ ለመጀመር የገቡትን ቃልም ማክበር አለባቸው ሲሉ ማሳስበዋል። የናይሮቢውን ስምምነት በደስታ እንደሚቀበሉ የገለጹት የተባበሩት መንግስታት ድርጅት ዋና ጻፊ አንቶኒዮ ጉተሬጅም ድርጅቱ ይህንን ወሳኝ ሂደት ለመደገፍ ያለውን ዝግጁነት በድጋሚ ገልጸዋል ብለዋል። የሰብአዊ አቅርቦትን በማመቻቸትና አስፈላጊ አገልግሎቶችን ወደ ነበሩበት እንዲመለሱ በማስቻል ሁለቱ አካላት የተፈራረሙትን ስምምነት በመሬት ላይ ለማውረድ በአስቸኳይ እንዲንቀሳቀሱ ሲሉም ጥሪ አቅርበዋል። ሁለቱ ወታደራዊ አዛዦች በተፈራረሙት የሰላም ስምምነት አፈጻጸም ሰነድ ላይ ከተካተቱት ነጥቦች መካከል በፕሪቶሪያው ስምምነት አንቀጽ 6 መሰረት የሚከናወነው የትጥቅ ማስፈታት ሂደት እንዴት እንደሚከናወን የሚዘረዝረው ነጥብ ይገኝበታል። በሰላም ስምምነቱ ማስፈጸሚያ ፍኖተ ካርታ ተራ ቁጥር 2 የተቀመጠው ይህ ነጥብ በቅድሚያ ወታደራዊ አዛዦቹ በሚቀጥለው ማክሰኞ ህዳር 6 2015 ዓ.ም ወደ መደበኛ ቦታቸው ከተመለሱ በኋላ ባሉት 7 ቀናት ውስጥ ለሚመሩት የጦር ሰራዊት ገለጻ እንደሚያደርጉ ይገልጻል። እንደ ሰነዱ ከሆነ በመቀጠል በ4 ቀናት ውስጥ ታጣቂዎች ከግጭት ቦታዎች ለቀው ይወጣሉ። ይህን ተከትሎ የፌደራል ባለስልጣናት በህገ መንግስቱ መሰረት በሁሉም አካባቢዎች ኃላፊነቱን ይረከባሉ። ይህ ደግሞ መሰረታዊ አገልግሎቶችን ማስጀመርን እንደሚጨምር አመልክቷል። የከባድ መሳሪያዎችን ትጥቅ የማስፈታት ሂደት የውጭ ኃይሎችንና ከኢትዮጵያ መከላከያ ሰራዊት ውጪ የሆኑ ኃይሎችን ከክልሉ ከማስወጣት ሂደት ጋር ጎን ለጎን ይከናወናል ሲልም ሰነዱ ይደነግጋል። ከትጥቅ ማስፈታት ሂደቱ በተጨማሪ በዘላቂነት ግጭት ማቆም፣ ሲቪሎችን መጠበቅ፣ ያልተገደበ የሰብአዊ ድጋፍ ተደራሽነትን ማረጋገጥ በናይሮቢው የስምምነት ሰነድ ላይ ከተካተቱ ነጥቦች መካከል በዋናነት የሚጠቀሱ ናቸው። የኢትዮጵያ መንግስት በናይሮቢ የተካሄደውን የወታደራዊ አዛዦች ስብሰባ መጠናቀቅ ተከትሎ ቅዳሜ ዕለት በኮሙኒኬሽን አገልግሎት መስሪያ ቤቱ በኩል ባወጣው ባወጣው መግለጫ በደቡብ አፍሪካ የተፈረመው የሰላም ስምምነት በታቀደለት መንገድ እንዲሄድ ለማድረግ የኢትዮጵያ መንግስት እየሰራ ነው ሲል አመልክቷል። ህወሓትም እንዲሁ ለስምምነቱ ተግባራዊነት ያለውን ዝግጁነት ገልጾ ነገር ግን በስምምነት ሰነዱ ላይ የህወሓት ተዋጊዎች በሚል የተቀመጠው አገላለጽ ሊስተካከል ይገባል ብሏል። የትግራይ ሰራዊት ህዝቡን ከጥፋት ለመከላከል የተፈጠረ የመከታ ሰራዊት እንጂ የፖለቲካ ድርጅት ሰራዊት እንዳልሆነ የሚታወቅ ነው ያለው ህወሓት፣ በመሆኑም በስምምነት ሰነዱ ህወሓትን ወክሎ የተላከ አካል ስለሌለ በህወሓት ስም የተደረገ የስምምነት ፊርማና የህወሓት ተዋጊ የሚል አገላለጽ ትክክለኛ እንዳልሆነ ታውቆ ማስተካከያ እንዲደረግ እታገላለሁ ብሏል በመግለጫው። የህወሓት ቃል አቀባይና ዋና ተደራዳሪ አቶ ጌታቸው ረዳና የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትርና የመንግስቱ ዋና ተደራዳሪ አምባሳደር ሬድዋን ሁሴን የፈረሙት የደቡብ አፍሪካው ስምምነት በሽፋን ገጹ ላይ ስምምነቱ የተፈረመው በፌዴራል መንግስትና በህወሓት መካከል እንደሆነ ይገልጻል። የትግራይ ክልል ታጣቂዎችንም የህወሓት ተዋጊዎች ሲል ነው የሚጠራቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለዘገባው አመሰግናለሁ። አድማጮች፣ ተከታዩም ከዚሁ ርዕስ ጋር ያቆየናል። በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካ ፕሪቶሪያ ውስጥና ናይሮቢ ኬንያ ውስጥ የተፈረመው ይህ የሰላም ስምምነት ተግባራዊ እንዲሆን እንደሚሰራ የህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ ከትላንት በስቲያ ባወጣው መግለጫ አስታውቋል። ሆኖም በሰላም ስምምነት ሰነዱ ላይ የህወሓት ሰራዊት በሚል የተገለጸው መስተካከል አለበት ነው ያለው። ፓርቲው ሰራዊት የለውም፣ የትግራይ ሰራዊት የህዝብ ሰራዊት እንጂ የማንም ፖለቲካ ፓርቲ አይደለም ብሏል። መግለጫውን በተመለከተ ዘገባ ያደረሰን የመቀሌው ዘጋቢያችን ሙልጌታ አጽብሀ በትግራይ ክልል የሚንቀሳቀሱትን የአረና ትግራይና ውድብ ናጻነት ትግራይ ፓርቲዎች አመራሮች በስምምነቱ ላይ ያላቸውንም አስተያየት ጠይቋል።
ኮሚቴው ከጥቅምት 28 እስከ 30 2015 ዓ.ም ባካሄድኩት ስብሰባ ብሎ ባወጣው መግለጫ የሰላም ስምምነቱ እንደሚደግፈውና ለተግባራዊነቱ ድርሻውን እንደሚወጣ ነው የገለጸው። ፓርቲው ስምምነቱ የምደግፈው በእምነቴና መርህ ለሰላም ስለቆምኩ ብቻ ሳይሆን በትግራይ ዘላቂ ሰላም እንዲሰፍን የትግራይ ህዝብ ህልውናና ደህንነት የሚከበረውና በትግራይ ወንጀል የፈጸሙ በመግለጫው አገላለጽ የዘር ማጥፋት የፈጸሙ ተጠያቂነት በሚያረጋግጥ መልኩ ነው ብሏል። ስምምነቱ ፖለቲካዊ ችግሮች በሰላማዊ መንገድ በህገ መንግስቱ መሰረት እንዲፈታ የሚያስችል ነው ብሏል መግለጫው። በሰላም ስምምነት ሰነዱ ላይ መስተካከል ያለባቸው አገላለጾች አሉ ብሏል ህወሓት። ህዝባዊ ወያነ ሓርነት ትግራይ በደቡብ አፍሪካ ለሰላም ውይይት እንዲሳተፉ የላካቸው ተወካዮች እንደሌሉትና ህዝባችንና የዓለም ማህበረሰብ በይፋ ሊያውቁት ይገባል ሲልም ህወሓት አስታውቋል። ሆኖም በመግለጫው በደቡብ አፍሪካ ለድርድር የተላኩት ተሳታፊዎች ማን እንደወከሉ አልገለጸም። ከአሁን በፊት ግን በዶክተር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት እየተላከ የትግራይ መንግስት ወክለው የሚደራደሩ ተብለው የሰባት ሰዎች ስም ዝርዝር ወጥቶ ነበር። ሌላ በሰነዱ የተገለጸና መስተካከል አለበት ብሎ ህወሓት የገለጸው የህወሓት ተዋጊዎች ተብሎ የተገለጸው ሀሳብ ነው። ይህ ለሰላም ስምምነቱ ስንል ነው ያቆየ ነው ያለው ህወሓት በህገ መንግስቱ መሰረት ፓርቲ ሰራዊት ሊኖረው አይገባም፣ በተግባርም ህወሓት ሰራዊት የለውም ብሏል መግለጫው። የትግራይ ሰራዊት ህዝቡ ከመጥፋት ለማዳን የተፈጠረ የመመከት ሰራዊት እንጂ የማንም ፓርቲ አይደለም ብሏል ፓርቲው። አገላለጾቹ ትክክል አይደለም ያለው ፓርቲው ይህ ማስተካከያ እንዲደረግም የሰላም ስምምነቱ መሰረት በማድረግ እታገላለሁ በማለት ገልጿል። በሰላም ስምምነቱ አስተያየት ለአሜሪካ ድምፅ ከሰጡ ፓርቲዎች መካከል አንዱ ውድብ ናጽነት ትግራይ ነው። የፓርቲው የህዝብ ግንኙነት ኃላፊ ዶክተር ደጀን መዝገበ ፓርቲያቸው የሰላም ስምምነት እንደ መርህ የሚቀበለው መሆኑ ገልጸው፣ ሆኖም ትግራይ የሚጎዳ ስምምነት ነው በህወሓት የተፈረመው ብለዋል።
ንህልውና ናይ ነዘጣሽ ናይ ሰራዊት ከነፍርስ
ለህልውናችን ስንል ያደራጀነው ሰራዊት እናፈርሳለን ብለን መስማማት ትልቁ ብሔራዊ ውርደት ነው ብለን እናምናለን። ሰላሙ በመርህ ብንቀበለውም በጥቅማችን ቀጣይ ህልውናችን ክብራችንና ብሔራዊ ዋስትናችን በሚመለከት ስናየው ግን የሚጠብቀን አካል አያረጋግጥም ነው ያሉት ዶክተር ደጀን። ቀድሞም ህወሓት ብቻውን የትግራይ ጉዳይ ሊወስን አይገባም ስንል ቆይተናል ብለዋል። ፓርቲያቸው ባወጣው መግለጫ ህወሓት አጥብቆ ሲከስ ነበር። ስለ ክሱ ዶክተር ደጀን እንዲህ አብራርተዋል።
ዝኾነ አካል ተሓታት ዘይገብር ስምምዕነት ፈሪሞም ውርደት ጎቲቶም አንጽዮምል
ይሆነ አካል ተጠያቂ የማያደርግ ስምምነት ፈርመው ወደ ትግራይ ውርደት ጎትተው ነው ያመጡት። ከብልጽግና ጋር የሽግግር መንግስት እንመሰርታለን ብለዋል። ምርጫስ ከመካሄድ ያለፈው ምርጫም ህጋዊ ስላልሆነ ከብልጽግና ጋር ሽግግር መንግስት እናቋቁማለን ብለው ፈርመዋል። ህዝባችን ግን ብልጽግና እንቀበልም ብሎ ሁለት አመት ሙሉ ተዋግቷል ነው ያሉት። ስለ ኤርትራ ኃይል ከትግራይ እንዲወጣ ማድረግ፣ ስለ ቀጣይ የትግራይ ህዝብ የራስን እድል በራስ የመወሰን መብትም በሰላም ስምምነቱ ሰነድ መካተት ነበረበት ብለዋል። የአረና ለዲሞክራሲና ለሉዓላዊነት ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በበኩላቸው ላለፉት ሁለት አመታት የተካሄደው ጦርነት የብዙ ሰው ህይወት ያጠፋና ከፍተኛ ጉዳት ያደረሰ በመሆኑ የሰላም ስምምነቱ መካሄዱ ለትግራይ ህዝብ ለጊዜውም ቢሆን እፎይታ ፈጥሯል ብለዋል።
በዚህ ጦርነት የትግራይ ህዝብ ፍኛ ተጎድቷል። ብዙ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ችግሮች አጋጥሞታል እና ከፍተኛ የሰው መፈናቀል፣ የሰው ህይወት ማለፍ፣ ረሃብ፣ መድኃኒት እጦት፣ እርዛት ተጋልጦ ቆይቷል። መፈናቀልም ነበረና ይሄ ችግር እንዲቋረጥ የሰላም ውል መፈረሙ የሚደገፍ ነው። በዚህ ጦርነት ላይ ተሳታፊ የነበሩ አካላት ራሳቸውን ከጦርነቱ ማራቅ ይጠበቃል። ፌዴራል መንግስትም በትግራይ በኩልም ለሰላም ደጋፊ የሆኑ እርምጃዎች እንዲወስዱ የአማራ ክልል፣ የኤርትራ ሰራዊት፣ ሌሎች የክልሎች ልዩ ኃይሎችም ከትግራይ ክልል በተለይ ከጦርነት በፊት የነበረ ግዛት መውጣት ይጠበቅባቸዋል።
ስምምነቱ ቶሎ ተግባራዊ በማድረግ መሰረታዊ ህዝባዊ አገልግሎቶችም ሊከፈቱ ይገባል ብለዋል አቶ አምዶም።
አሁን የትግራይ ህዝብ አንድ ቀን ባደረ ቁጥር ብዙ ሰው እየሞተ ነው። በረሃብ በጤና እክል እየሞተ ነው። ከፍተኛ ችግር ላይ ነው ያለው። ለህመም እየተጋለጠ ነውና ይሄ የመሰረት አገልግሎቶች ተቋማት በአፋጣኝ ወደ ስራ ሲገቡ ችግሮችን ያቃልላሉ ብለን ተስፋ እናደርጋለን። መድኃኒት ይገባል፣ ምግብ ይገባል። ሰውም ምንም ብር የለውም በኪሱ የባንክ አገልግሎትም የለም እና እነዚህ አገልግሎቶች ሲከፈቱ በአንድ እንኳን ባይሆን የተወሰነ ችግሮችን ይቃልላል ብለን ተስፋ እናደርጋለን። አብዛኛው ህዝብ ከቤቱ ተፈናቅለዋል፣ ብዙ ነገር አጥተዋልና ወደ ቤቱ ቢመለስም የሚበላ የሚጠጣ ነገር የለውም እና ይሄ ችግር በሙሉ በሙሉ የሚያስወግደው አይደለም። ግን እርዳታዎችም እንዲገቡ እድል ይሰጣል። ሌሎች ድጋፎች እንዲያገኝም ሰላሙ የራሱ ተራጫውታል ብለን ተስፋ እናደርጋለን።
የሰላም ስምምነቱ ተግባራዊ እንዲሆንም አረና ድርሻውን እንደሚወጣ ነው የገለጹት። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም።
ሙሉጌታን ለዘገባው አመሰግናለሁ። አድማጮች፣ በተከታዩ ርዕስ ደግሞ ከትግራይ ወደ ደቡብ ኢትዮጵያ ልውሰዳችሁ። በምዕራብ ጉጂ ዞን ገላና ወረዳና በደቡብ ክልል አማሮ ልዩ ወረዳ አዋሳኝ አካባቢዎች የነበረው የጸጥታ ችግር በእርቀ ሰላም መቋጨቱን ተከትሎ ማኅበራዊ ግንኙነት ተመልሷል ሲሉ ነዋሪዎች ለአሜሪካ ድምፅ ገለጡ። በተያያዘ በሰላማዊ ዜጎች ላይ ጥቃት ይፈጽማሉ ባሏቸው ታጣቂዎች ላይ እርምጃ እየወሰዱ መሆናቸውን የገለጹት የአካባቢው ባለስልጣናት በበኩላቸው የተፈናቀሉ ዜጎች በቀጣይ ወደ ቀያቸው ይመለሳሉ ብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታትሎታል።
አቶ ቡሌ ግዶ የገላና ወረዳ ነዋሪ ናቸው። በገላና ወረዳ ኮምቦልቻ ቀበሌ በተለምዶ ኮምቦልቻ የተባለ በሚጠራው ገበያ የጉጂና የኮሬ ማህበረሰብ አባላት ዛሬ ሲገበያዩ መዋላቸውን ነው የተናገሩት። በሁለቱ ህዝቦች መካከል ተቋርጦ የነበረው ማህበራዊ ግንኙነት ባለፈው ሳምንት ከተፈጠረው እርቅ በኋላ ተጀምሯል ሲሉ በስልክ ለቪኦኤ ተናግሯል። በጸጥታ ችግርና በሚደርሱ የሸማቂዎች ጥቃት ምክንያት ለስድስት ዓመታት ተዘግቶ የነበረው ከዲላ አማሮ ቡርጅና ኮንሶ የሚወስደው አውራ ጎዳና መንገድ መከፈቱንም ተናግሯል።
የአማሮ ህዝብ አሁን አንድ ላይ እየተገባየ ነው። በቃ አዝማማው በጣም ጥሩ ነው። መንገድ ተከፈተ፣ መኪናዎች እየተመላለሱ ነው። በጣም ጥሩ ነው። ደስ እያለን ነው። ይኸው በጃጆች፣ ሞተረኞች በቃ ጠቅላላ ከድር ሳይቆሩ ገበያ በቃ እኩል በኩል ነው ተከፋፈለ። ገበያ ውስጥ ያው የሚሸመተው የከብቶች ገበያ ቦታ ራሱ አማሮ ዛሬ ከብቶች ወደ 30 ምናምን የሚሆን ከብቶቹን ይዞ ነው ወደ ከለ የሄዱት። በጣም ጥሩ ነው። ሰዎቹ ራሳቸው ደስ እያላቸው በየመንገዱ እየተቃቀፉ ተገናኘን እንኳኑ ተገናኘን እያሉ በቃ ደስታው ሌላ ነው። በቃ ደስታቸው
ከአንድ ገበያ አነጋገርኳቸው። ከአማሮ ልዩ ወረዳ ወደ ጉጂ ኮምቦልቻ ገበያ የሄዱት ወይዘሮ አባይነሽ አየለ በሰላም በመገበያየታቸው መደስታቸውን ገልጿል።
ብዙ ሰው ነው የገባው ገበያ ውስጥ ነው ያለን። እንኳን ገበያ ይዘ መቶትን ገንሶ ሳይወጡ ያሉት ብዙዎች ናቸው። አሁን እየወጡ ነው፣ ግን ብዙ ባጃጅ አለ፣ ሞተር አለ፣ ብዙ ሰው ነው ያለ። አሁን ተታርቀናል እና አሁን እቅሳ ሆነዋል። ሁሉም ሰው
በመውረዱ እሳቸውን ጨምሮ ቁጥራቸው የበዙ ያሏቸው ሰዎች አብሯቸው ወደዛው ለግብይት መሄዳቸውም ተናግሯል። የገላና ወረዳ ነዋሪ የሆኑት አቶ ቡሎ ገላለ በበኩላቸው በአካባቢው የደረሰው ኢኮኖሚያዊና ማህበራዊ ጉዳት የከፋ እንደነበር አስታውሰው ወንድማማች ያሉት ህዝብ መገናኘት መጀመሩን ዛሬ ለአሜሪካ ድምፅ ተናግሯል። ከእርቁ በኋላም ለውጥ ማየታቸውን ገልጿል። ካለፈው ቅዳሜ ጀምሮ በሁለቱ ማህበረሰብ መካከል መገበያየትና መጠያየቅ ተጀምሮ ነው ያሉት።
መንገዱ እንዲከፈት ተባለ፣ መንገዱ ተከፍቷል። ገበያ አንድ ላይ እየተገባየን ነው። ምንም ችግር የለም። አሁን
ከኬለ ከተማ ያነጋገርኳቸው ወይዘሮ ካሰች አባተ በበኩላቸው በወረዳው እንደ ወትሮ የስጋትና የግድያ ሳይሆን የሰላም ወሬ የተሰማ ነው ሲሉ በስልክ ለቪኦኤ ተናግሯል። የሁለቱም ወገን ማህበረሰብ አባላት በጥርጣሬና በስጋት ሳይሆን በናፍቆት መገናኘታቸውን ገልጿል።
እንግዲህ የራሳቸውን ወተት ይዞ መጡ። ከኛ ደግሞ መጥተው ብዙ ነገሮችን ፍራፍሬ፣ የፈለጉትን ነገር ቆጮ፣ የተለያየ ነገር የፈለጉትን ገዝተው ተመለሱት። ሲገናኝም በሱ በምን ሁኔታ እየተለቃቀሱ ከናፍቆት የተነሳ በጣም ህዝቡ እየተለቃቀሰ እንደው አልነበርሽ አለሽ ወይ አለህ የሚባል ነገር አለ አይደል እንዴ? እንግዲህ አብሮ ሲኖር የነበረ አብሮ ሲበላ ሲገበያ የነበረ ህዝብ ለብዙ ጊዜያት እንግዲህ ተቆራርጦ የነበረ ህዝብ በጣም ደስ በሚል ሁኔታ በናፍቆት እርስ በራስ ተገናኝተው የተገበያዩ
ሰላም የማይሹና በግጭት የሚያተርፉ ያሏቸው ቡድኖች ስለመኖራቸው የተናገሩት የኬለ ከተማ ነዋሪ ወይዘሮ መሰረት ካሳ በበኩላቸው መንግስት ይህንን ሊያጣራና ህዝቡም ሊያጋልጥ እንደሚገባ አሳስቧል።
ተፈናቀሉ ዜጎችንም በቦታው የመመለስ ጉዳይ የመንግስት ጉዳይ እኮ ነው።
ከዚህ በፊት ከአንድም ሁለት ጊዜ ተመሳሳይ እርቀ ሰላም ተደርጎ አለመዝለቁን የተናገሩት የአካባቢው ነዋሪዎች ጥቃት ያደርሳሉ ባሏቸው ሸማቂዎች ላይ መንግስት እርምጃ እንዲወስድ ጠይቀዋል።
ከእኔ ጋር ያለው ነገር ያው መንግስት በተቆጣጠራቸውበት አካባቢ ላይ ሰላሙ አለ፣ ግን ደግሞ እነሱ በተሰሩበት አካባቢ ላይ የማጥራቱ ጉዳይ የመንግስት ጉዳይ ነው።
የአማሮ ልዩ ወረዳ ዋና አስተዳዳሪ አቶ ወገነ ብዙነ መንግስት ኦነግ ሸኔ በሚለውና ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ቡድን ላይ የክልልና የአገር መከላከያ ሰራዊት ጥምር ኃይል እርምጃ የወሰደ መሆኑን አስታውቀዋል። አካባቢው ሙሉ በሙሉ ወደ ቀድሞ ሰላሙ ሲመለስ የተፈናቀሉ ዜጎችም ወደ ቀያቸው ይመለሳሉ ብሏል።
የሁለቱ ክልል መንግስታትም በጋራ በመሆን አርሶ አደሩ ወደ ነበረ ትላንት ወደ ነበረ ቀየው የሚመለስበት ሁኔታና አርሶ አደሩ በሚፈልገው ደረጃ መልሶ የማቋቋሙ ስራ የሚሰራ ነው የሚሆነው።
በኦሮሚያ ክልል የምዕራብ ጉጂ ዞን ዋና አስተዳዳሪም አቶ አብዱላ ሂርባዬ ሰላምን ለማስፈን በተደረገ ጥረት የተዘጉ መንገዶች ተከፍቷል ብሏል። አቶ አብዱላ የጋራ ግብይት መጀመሩን ማረጋግጧል። ዘላቂ ሰላም ማረጋገጥ ቀጣይ ተግባር እንደሆነም ተናግሯል።
ዘላቂ ማድረግ የምንችለው ወንጀለኞቹ የማጋለጥ ስራ ቀጣይነትም በተከታታይነት የሚሰራ ስራ ይሆናል። ትናንት አስታርቀናል፣ በዚ ችግር አይፈጠር ማለት አንችልም። እንዳይፈጠር ተከታታይነት ያለው ስራ እንሰራል።
መንግስት ኦነግ ሸኔ በማለት የሚጠራውና ራሱን የኦሮሞ ነጻነት ሰራዊት ቢሮ የሚጠራው ቡድን በንጹሐን ዜጎች ላይ ጥቃት ይፈጽማል በሚል የሚቀርቡበትን ውንጀላዎች በተደጋጋሚ ጊዜ ሲያስተባብል መቆየቱ ታውቃል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
አመሰግናለሁ ዮናታን። አድማጮች፣ ተከታዩ የመጽሔት ርዕስ ደግሞ ወደ አዲስ አበባ ይመልሰናል። የኢትዮጵያ ቡና ምርታማነት ዝቅተኛ በመሆኑ በዋጋ ተወዳዳሪነት ላይ ተጽዕኖ ፈጥሯል ነው የሚለው። በሄክታር የሚገኘው የቡና መጠን አነስተኛ መሆንና የማምረቻ ወጪውም ከፍተኛ መሆን ቡናን በዝቅተኛ ዋጋ ከሚያቀርቡ አገሮች ጋር ለመወዳደር አስቸጋሪ አድርጎብናል ሲል የኢትዮጵያ ቡና ላኪዎች ማህበር ገለጠ። የቡና ምርታማነትን ለማሳደግ እየተሰራ እንደሆነ የተናገረው የኢትዮጵያ ቡናና ሻይ ባለስልጣን በበኩሉ ምርቱም በየዓመቱ እያደገ መጥተዋል ነው የሚለው። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዲሬክተር ዶክተር አዱኛ ደበላ ለአሜሪካ ድምፅ እንደተናገሩት ባለፉት ሁለት ዓመታት ወደ ውጭ የተላከው የቡና መጠን በመቶ ሺህ ቶን ያደገ ሲሆን ከዘርፉ የሚገኘው ገቢም በ35% ጨምረዋል ነው ያሉት። ገብረ ሚካኤል ገብረ መድን ተከታዩን አጠናቅረዋል።
ኢትዮጵያ ከሌሎች ሀገራት በተለየ ተመራጭ ጣዕም ያላቸው የቡና ዝርያዎች ያሏት ሀገር ብትሆንም ይህንን አቅም ግን በሚገባ አልተጠቀመችበትም ይላሉ የኢትዮጵያ ቡና ላኪዎች ማህበር ፕሬዚደንት አቶ ደሳለኝ ጀና። የዚህ ምክንያቱ ደግሞ የቡና ምርትና ምርታማነት አለማደጉና የኢትዮጵያ ቡና በሚገባ አለመተዋወቁ እንደሆነ ይገልጻሉ። በተለይም በሄክታር የሚገኘው ምርታማነት ዝቅተኛ መሆን በዓለም ገበያ የቡና ዋጋ ተወዳዳሪነት ላይ ተጽዕኖ ማሳደሩን ይናገራሉ።
ሌሎች አሁን ቡና አምራች የሆኑ ሀገሮች በአንድ ሄክታር የሚያገኙት በጣም ከፍተኛ ነው። እስከ 7000 ኪሎ ግራም የሚያገኙበት ሁኔታ አለ። የማምረቻ ወጪያቸው ዝቅ ስለሚል በዛው ልክ በዓለም ላይ ተወዳዳሪ ሆኖ ለመሸጥ ዋጋቸውን ሊቀንሱ የሚችሉባቸው ሁኔታዎች አሉ። የኛ ግን ምርትና ምርታማነታችን ዝቅተኛ በመሆኑ እና ወጪው ከፍተኛ በመሆኑ ይህንን በተወዳዳሪን መሸጥ የምንችልባቸው ሁኔታዎች አይኖሩም። ያው በኪሳራ ነው የሚሸጠው ማለት ነው። ምርትና ምርታማነታችንን በማሳደግ ወጪያችንን በመቀነስ የዓለም ገበያ በሚሰጠው ዋጋ መሸጥ ተወዳዳሪ መሸጥ ይኖርብናል።
የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ በዓለም ገበያ የቡና ዋጋ የተለያየ በመሆኑ ላኪዎቹ ሊከስሩም ሊያተርፉም ይችላሉ ብለዋል።
የኢትዮጵያ ቡና በዋጋ ከሌላ አንጻር እጅግ ውድ ነው። በተለይ እነዚህ ስፔሻሊቲ ቡና የምንላቸው ደረጃ 1-2 የሚባሉ ቡናዎች ከ$10 በላይ ነው የሚሸጡ በኤልቪ ማለት ነው። የብራዚል $10 አይደርስም። የብራዚል አሁን 33-34 ሚሊዮን ኬሻ ነው የምትልከው በአመት ማለት ነው። እኛ 5 ሚሊዮን ነው አምና መላክ የቻልነው ማለት ነው። ስለዚህ የምንልከው የቡና መጠን አናሳ ነው፣ ግን ጥራት ያለው ስለሆነ በተቻለ መልኩ አርሶ አደሮቻችን ተጠቃሚ ለማድረግ የሚያስችል ሁኔታ ነው ያለው። ስለዚህ አንዳንዴ ምንድን ነው የዓለም አቀፍ የቡና ዋጋ ዝቅ ብሎ እያለ በከፍተኛ ዋጋ ገዝተው ዶላሩን ለማግኘት ደግሞ በዝቅተኛ ዋጋ የሚሸጥበት ሁኔታ ነው። አንዳንዶቹ እርግጥ ነው ላያተርፉ ይችላሉ፣ ሊከስሩ ይችላሉ፣ ግን በኢምፖርት ስለሚያካክሱ በዛ ዶላሩን ዋና ዓላማ ዶላሩን ለማግኘት ነው። ገና ሲገዛ የሚከስርም አለ፣ ከሸጠ በኋላም የሚከስርም አለ። ስለዚህ ግን ማጆሪቲ የሚያካክሱት በኢምፖርት ነው።
የቡና ምርትና ምርታማነትን ለማሳደግ ባለፉት ዓመታት የተለያዩ ማሻሻያዎች መደረጋቸውን የገለጹት ዶክተር አዱኛ በዚህም አጠቃላይ የቡና ምርት መጠን እያደገ መምጣቱን ገልጸዋል። በሁለት ዓመታት ውስጥ ወደ ውጭ የተላከው የቡና መጠን በ100,000 ቶን መጨመሩን ገልጸው ከዘርፉ የሚገኘው ገቢም በ35% እንዳደገ ተናግረዋል።
ይህን በማድረጋችን ብቻ ከዚህ በፊት ስናጣ የነበረውን የገቢ መጠን በ35% ከፍ አድርገናል። የአቅርቦት ሰንሰለቱን በማሳጠር የጥራት ደረጃውን በመጠበቅ ያረጁ ቡናዎችን ጎንድለን ምርታማነት እንዲጨምር በማድረግ የተሻለ ቡና ወደ ውጭ እንዲላክ በማድረግ የጥራት ደረጃውን በማሻሻል ከዚህ በፊት እንደ ሀገር ከ200,000 ቶን በላይ ቡና ልከን አናውቅም። አምና ወደ 250,000 ቶን ነው ይላክነው። ዘንድሮ 300,000 ቶን ቡና ነው ይላክነው። ማክሲማም ስናገኝ የነበረው የዶላር መጠን ከ700-800 ነው። አምና ለውጥ በማምጣታችን 907 ሚሊዮን የአሜሪካን ዶላር አገኘን። ዘንድሮ ደግሞ 1.4 ቢሊዮን የአሜሪካን ዶላር ገቢ ማግኘት ይችላል ማለት ነው።
ከዘርፉ ትልቅ ገቢ የሚገኝበት ሰፊ እድል መኖሩን የሚገልጹት አቶ ደሳለኝ ግን ሀገሪቱ ካላት አቅም አንጻር ይሄ ገቢ በቂ አይደለም፣ ብዙ መስራት ይጠበቅብናል ይላሉ።
ኢትዮጵያ በአፍሪካ 1ኛ ቡና አምራች ናት፣ በዓለም 5ኛ ቡና አምራች ናት። ስለዚህ የምታመርተው ቡና በጣም ከፍተኛ መጠን ያለው ነው። እንደ አጋጣሚ ሆኖ በአገር ውስጥ ግማሹ ያው ይጠጣል፣ 50% ብቻ ነው ወደ ውጭ ይላክ የነበረው። አሁንም ያ ነገር ብዙ የተሻሻለ ነገር የለውም። ያለንን እምቅ አቅም ተጠቅመን በቡና ላይ ብንሰራ የዚህ እጥፍ የማይሆንበት ምንም ምክንያት የለውም። ከኢትዮጵያ ቡና ፖቴንሻል አንጻር ሲታይ ማለት ነው። የኢትዮጵያ ቡና ጣዕሙ የተለየ በመሆኑ በብዙ ቡና ቆዎች ዘንድ ተፈላጊነቱ በጣም ከፍተኛ ነው። ይህንን በሚፈለገው ምርት በማሳደግ ደረጃ እና እንደገና ደግሞ ጥራቱን በአግባቡ በመጠበቅ ሌሎች በሀገር ውስጥ ያሉትን ቫሊዩ ቼኑን ችግሮች በማቃለል እና በመፍታት በቀጥታ ቡናም በማስተዋወቅ በዓለም ዙሪያ በሚደረጉ ኤግዚቢሽኖች፣ ኮንፈረንሶች እና በመሳሰሉ ነገሮች በመገናኘት በማስተዋወቅ ብዙ ልንጠቀምባቸው የሚገቡን አማራጮችና አጋጣሚዎች እንዳሉ መረዳት ይቻላል።
ዶክተር አዱኛ ደበላ በበኩላቸው የኢትዮጵያ ቡናን ለዓለም ለማስተዋወቅ የተለያዩ ጥረቶች እየተደረጉ እንዳሉ ተናግረው በዚህም የቡና ገዢ ሀገራት ከ5 ወደ 38 ማደጋቸውን ገልጿል።
በተለይ ቡናዎቻችንን የሚገዙት 5 ትላልቅ ሀገራት ናቸው ያሉት፣ አሜሪካ፣ ጃፓን፣ ጀርመኒ፣ ቤልጅየም እና ሳውዲ አረቢያ ናቸው በብዛት የሚወስዱት ቡናዎቻችንን። ሌሎች ሀገራትም አይወስዱም ማለት አይደለም። አሁን ግን ከዚህ 5 ወደ 38 ሀገራት ከፍ አድርገናል። ስለዚህ የገበያ አድማሳችንን በጣም አስፍተናል ማለት ነው።
ብራዚልና ኮሎምቢያን የመሳሰሉት ሀገራት በሄክታር እስከ 20 ኩንታል ድረስ እንደሚያመርቱ የገለጹት ዋና ዳይሬክተሩ የኢትዮጵያ ቡና ምርታማነት ግን ከ7 እስከ 8 ኩንታል በመሆኑ ተፈጥሯዊ ጣዕሙን ጠብቆ ምርታማነቱን ለማሳደግ የተለያዩ ስራዎች ይከናወናሉ ብለዋል።
ከእርሻ ምርምር ጋር በመሆን የትኛው ዝርያ የተከባቢ ላይ በየትኛው ስነ ምህዳር ላይ የተሻለ ምርት መስጠት ይችላል፣ የተሻለ ጥራት መስጠት ይችላል የሚለውን ለይተን ያንን አባስተን ለአርሶ አደሮቻችን ተደራሽ እናደርጋለን ማለት ነው።
የኢትዮጵያን ቡና ከአውሮፓ አቅራቢዎች የሚያገኙ የሩቅ ምስራቅና የደቡብና የሰሜን አፍሪካ ሀገራት መኖራቸውን የጠቆሙት አቶ ደሳለኝ እነዚህ ሀገራት በቀጥታ ከኢትዮጵያ የሚገዙበት እድል መፈጠር አለበት ሲሉ መክረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የቡና ጉዳይ ያነጋገረ ነው። ገብረ ሚካኤል እናመሰግናለሁ። አድማጮች፣ አሁን ደግሞ ወደ ዓለም አቀፍ ርዕስ ነው የምወስዳችሁ። ወዲህ ወደ ዩናይት ስቴትስም ይመልሰናል። በዩናይት ስቴትስ ባለፈው ሳምንት በተካሄደው የአማካይ ጊዜ ምርጫ ሪፐብሊካኖች የሁለቱንም የዩናይት ስቴትስ ምክር ቤቶች ይቆጣጠሩ ይሆናል ተብሎ እንደተነበየው ሳይሳካ ቀርቷል። እስካሁን ባለው የድምፅ ቆጠራ መሰረት ዲሞክራቶች በመወሰኛው ምክር ቤት ቢያንስ 50 መቀመጫዎችን ይዛሉ። ይህም ማለት ከፊሉን መሆኑ ነው። ሪፐብሊካኖች ደግሞ የተወካዮች ምክር ቤቱን አብላጫ መቀመጫ ወደ መያዝ እያመሩ ነው። አሸናፊው ማን እንደሆነ በውል ያልተለየባቸው ፉክክሮችም አሉ። የአሜሪካ ድምፁ አራሽ አራብ ሳዲ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታየ እንደሚከተለው ታቀርበዋለች።
ዲሞክራቶች የሕግ መወሰኛ ምክር ቤቱን እንደተቆጣጠሩ ይቆያሉ። ሁለቱንም ምክር ቤቶች ይነጠቃል ተብሎ የነበረው የፕሬዝደንት ጆ ባይደን ፓርቲ ከተጠበቀው በላይ ውጤት አስመዝግበዋል። ኔቫዳ ላይ ካትሪን ኮርቴዝ ማስቶ የቀድሞውን የክፍለ ግዛቷን ጠቅላይ አቃቤ ሕግ ሪፐብሊካኑን አደም ላክሳልትን በጠባብ የድምፅ ብልጫ አሸንፈው የመጀመሪያ የኔቫዳ ሴት ሴኔተር፣ የመጀመሪያ ትውልደ ላቲን አሜሪካ ሴኔተር ሆነዋል። ይህ ድል ታዲያ በቀሪው የፕሬዝደንት ባይደን የሁለት ዓመት የአስተዳደር ዘመን ዲሞክራቶች ቢያንስ አንደኛውን ምክር ቤት ይዘው እንደሚዘልቁ የሚያረጋግጥ ነው። የኒውዮርኩ ዴሞክራት ሴኔተር ቸክ ሹመርም የሴኔቱን የብዙሃን መሪነታቸውን እንደያዙ ይቆያሉ። ፕሬዝደንት ጆ ባይደንም በካምቦዲያ ጉዟቸው ላይ እንዲህ ሲሉ አድናቆት ቸረዋቸዋል።
ሴናተር ሹመርን እንኳን ደስ ያለው እላለሁ። እንደገና ብዙሃን አባላት አግኝተዋልና አሁን ደግሞ ትኩረታችን ጆርጂያ ላይ ነው። አሁን ባለበት ይዞታ ደስተኞች ነን። ከመጠን በላይ መጪው ጥሩ ይሆናል የሚል አስተሳሰብ ያለኝ ሰው መሆኔን አውቃለሁ። ያ ይገባኛል። በወጣው መራጭ ብዛት ግን አልተገረምኩም። እጅግ ነው ደስ ያለኝ። ያም ጥሩ ጥሩ እጩዎች የመቅረባቸው ነጸብራቅ ይመስለኛል።
በዚህ የአማካይ ዘመን ምርጫ የእጩዎች ጥራት ጉዳይ በተደጋጋሚ ተነስቷል። በመወሰኛ ምክር ቤቱ የውህደን ሪፐብሊካን መሪው ሚች መካንልም ከአሁን ቀደም የራሳቸውን ፓርቲ እጩዎች የነቀፉ ሲሆን ሌሎችም ሪፐብሊካኖች ተቀላቅለዋል። የኒውሃምፕሽር አገረ ገዢው ክሪስ ሱኑኑ በእሁድ የኤቢሲ ዲስ ዊክ ፕሮግራም ላይ ቀርበው በሰጡት ቃለ መጠይቅ እንዲህ ብለዋል።
Candidate quality matters. There's a sense of extremism.
የእጩ ተፎካካሪዎች ጥራት አስፈላጊ ነው። ጽንፈኞች ናቸው የተባሉ ብዙ ሪፐብሊካኖች አሉ። ትክክል ይሁንም አይሁን እንደ አሜሪካውያን ጽንፈኝነትን አሁኑኑ ማስተካከል አለብን። በትክክል የታየውም እሱ ይመስለኛል።
በዚህ ምርጫ በሪፐብሊካን ፓርቲው ላይ ጎልቶ የታየው ሌላው ትልቅ ጉዳይ የቀድሞው ፕሬዚደንት ዶናልድ ትራምፕ የመረጧቸው እጩዎች እሳቸው ተስፋ እንዳደረጉት ሊያሸንፉ አለመቻላቸው ነው። ለምሳሌ ፔንሲልቬኒያ ላይ በቴሌቪዥን ዝግጅታቸው የሚታወቁት ዶክተር መሐመድ ኦዝ በዲሞክራቱ የክፍለ ግዛቷ ምክትል አገረ ገዢ ጃን ፌተርማን ተሸንፈዋል። አሪዞና ላይም ብሌክ ማስተርስን ዲሞክራቱ ሴኔተር ማርክ ኬሊ አሸንፈዋቸዋል። የቀድሞው የናሳ ጠፈርተኛ ሴኔተር ማርክ ኬሊ እንዲህ ብለዋል።
የአሪዞና ሕዝብ በዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ለተጨማሪ 6 ዓመታት ተወካዩ ሆኜ እንዳገለግል እምነቱን ስለሰጠኝ በጣም ክብር ይሰማኛል።
ዲሞክራቶች 50 መቀመጫዎቻቸውን ከምክትል ፕሬዚደንት ካመላ ሃሪስ ወሳኝ ድምፅ ጋር ይዘው የህግ መወሰኛ ምክር ቤቱን እንደተቆጣጠሩ ይቆያሉ። ለመወሰኛ ምክር ቤቱ መቀመጫ ከተደረጉት ፉክክሮች መካከል እስካሁን ያለየው የአንድ ክፍለ ግዛት ውጤት ብቻ ነው፣ የጆርጂያው። ሪፐብሊካኑ የቀድሞ የፉትቦል ኮከብ ሄርሸል ዎከር እና ዲሞክራቱ ሴኔተር ራፋኤል ዎርኖክ እንደ አውሮፓውያን አቆጣጠር ታህሳስ 6 ቀን ድጋሚ ማጣሪያ ምርጫ ያደርጋሉ። ጆርጂያ እጩ ተፎካካሪዎች ለማሸነፍ ከጠቅላላው ድምጽ ቢያንስ 50 ከመቶን ማግኘት ካለባቸው ሁለት የአሜሪካ ስቴቶች አንዷ ነች። የተወካዮች ምክር ቤቱ በየትኛው ፓርቲ ቁጥጥር ስር እንደሚውል እስካሁን አልለየም። ቢሆንም ሪፐብሊካኖቹ ባለ አብላጫ መቀመጫ ለመሆን የሚያስፈልገውን ቢያንስ 218 መቀመጫ ሊይዙ እንደሚችሉ ነው የሚገመተው። ትናንት በኤቢሲ ቴሌቪዥን ዲስ ዊክ ፕሮግራም ላይ ቀርበው የነበሩት የተወካዮች ምክር ቤቱ አፈ ጉባኤ ናንሲ ፔሎሲ ሲናገሩ
ውጤቱ ምንም ይሁን ምን ያኛው ወገን ቁልቁል ሲጎትታት የነበረችውን ሀገራችንን ወደ ተሻለ ስፍራ የሚወስዳት ጎዳና ላይ ነን።
እናም የመወሰኛ ምክር ቤቱ ጉዳይ ተደምድሟል። የተወካዮች ምክር ቤቱን የትኛው ፓርቲ እንደሚቆጣጠር እስከሚለይ ሳምንታት ሊወስድ ይችላል። ድምፅ ቆጠራው ቀጥሏል።
አመሰግናለሁ ቆንጭት። አድማጮች፣ እዚህ ግድም ልዩ ማሳሰቢያ አለን።
የ2022 የዓለም ዋንጫ በኳታር የዓመቱ ታላቅ የስፖርት ክንውን እነሆ ደረሰ። አፍሪካ ምድር ላይ በሚቸረው ፍቅር አቻ የለሹን ጨዋታ የጥልቀት ዘገባዎች ከጨዋታ በፊትና በኋላ የምናደርጋቸውን ትንታኔዎች በግጥሚያዎቹ ውስጥ ብልጭ የሚሉ ከዋክብትን ያልተጠበቁ ስኬቶችን የሚያስመዘግቡ ቡድኖችን አሰልጣኞችን ተጫዋቾችን ከአሜሪካ ድምፅ ይከታተሉ። እንዲሁም ከአህጉሪቱ አራቱም ማዕዘናት ዶሃ ከሚገቡ የእግር ኳስ አፍቃሪዎች መሃል ውድድሩ እስኪጠናቀቅ እዚያው ቦታው ላይ እንገኛለን። ይህ ሸጋ ጊዜ እንዳያመልጦ ከቪኦኤ አፍሪካ ቡድን ጋር ይስለቁ። የእግር ኳስን ተአምራዊ ኃይል አብረን እናጣጥም። የአሜሪካ ድምፅ ራዲዮ
አድማጮች፣ አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምወስዳችሁ። ሳምንታዊው ሐኪሞን ይጠይቁ። ቀደም ብዬ በመግቢያ ያስተዋወቅኩት ቅንብር ነው። ሐኪሞን ይጠይቁ ለምሽቱ በሕክምናው ቋንቋ በእንግሊዝኛ አርትራይትስ በመባል በሚታወቀው የመገጣጠሚያ ህመም ዙሪያ ያተኩራል። የህመሙን ምንነት፣ መንስኤ፣ መከላከያና የህክምና አማራጮችም ምልከት ያደርጋል። አፈወርቅ መብራቱ የተባሉ አድማጫችን ናቸው ከዚሁ ከዩናይት ስቴትስ ከፊላደልፊያ ከተማ ጥያቄያቸውን ያደረሱን። በዚሁ መነሻነትም የመስኩን ባለሙያ አነጋግረናል። ዶክተር ሞገስ ሲሳይ ናቸው እንግዳችን። ዶክተር ሞገስ ሲሳይ፣ በቅድሚያ ለጊዜው አመሰግናለሁ። በልማድ መገጣጠሚያ ህመም፣ ምናልባትም በተሻለ አማርኛ የአንጓ ብግነት በመባል የሚታወቀውን የህመም አይነት በተመለከተ ከአድማጫችን የደረሰን ጥያቄ ነው መነሻው። ይህ የአንጓ ብግነት የተባለ የመገጣጠሚያ የህመም አይነት ምን ሲፈጠር ነው አንድ ሰው ለዚህ ህመም ተጋለጠ የምንለው?
ብዙ ጊዜ የመገጣጠሚያ ወይም በእንግሊዝኛው ጆይንት የሚባለው ችግሮች በሁለት ሊከፈሉ ይችላሉ። ሌሎችም ይኖራሉ፣ ግን በሁለት ብናስቀምጣቸው ነገሩን ለመመልከት ይቀለናል። ሁልጊዜ መገጣጠሚያ ላይ ካርትሌጅ የሚባል በአጥንትና በአጥንት መካከል እንደ ድልዳል ሆኖ የሚያገለግል አለ። ያ ብዙ ጊዜ በጊዜ ሂደት እድሜ እየገፋን በሄደ ቁጥር ያ ካርትሌጅ እየመነመነና እየሳሳ በሚሄድበት ጊዜ በአጥንትና በአጥንት መካከል ድልዳል የሚሆነው ነገር ይጠፋል። በዚህ ጊዜ እንቅስቃሴ በሚደረግበት ጊዜ አጥንት በአጥንት መፈጋፈግ ይጀምራል። ያ እንግዲህ በእንግሊዝኛው ኦስቲዮ አርትራይትስ የሚባለው ነው። ሌላው ደግሞ እዛው አካባቢ ኢንፍላሜሽን ወይንም ቁስለትን የሚያመጡ ችግሮች አሉ። ይህ በመጋጠሚያ ላይ የተወሰነ ሳይሆን አጠቃላይ የጤና ሁኔታንም ሊነካ ይችላል። ሁኔታ በሚፈጠርበት ጊዜ መገጣጠሚያ ላይ እብጠት፣ እንቅስቃሴ መቀነስ፣ በእንግሊዝኛው ስቲፍነስ የሚባለው ነገሮች ይከሰታሉ። ይህንን ለማብራራት የሞከርኩት ሕክምናው ላይ ልዩነት ስለሚያመጣ ነው። የመጀመሪያው ስትራክቸራል ወይንም የአፈጣጠሩ ሁኔታ በጊዜ ሂደት የተጎዳ ስለሆነ ያንን መመለስ የሚችል መድኃኒት የለም። ብዙ ጊዜ ከዛ የሚነሳውን ህመም ለመቋቋምና ሂደቱን ዝግ ለማድረግ ነው። ሌላው ግን ብዙ ሊደረግ ይችላል።
ዋና ዋናውን አይነቶችና መንስኤውን ጨምረው አስረድተውናል። ዶክተር ሞገስ በዋናነት ጎልቶ የሚታየውን ቀደም ብለው የጠቀሱትን ሩመቶይድ አርትራይተስ የሚባለውንና ይህን በጣም የተለየ ትኩረት የሚሰጠውን የአንጓ ብግነት አይነት እንመልከት። ከሰውነት የበሽታ መከላከል ስርዓት ጋር ተያይዞ የሚነሳበት ሁኔታም አለና ምንድን ነው ጠባዩ? ምን አይነት ሁኔታዎች ናቸው ይህን የሚፈጥሩት? እስኪ ደግሞ ስለ እሱ ያስረዱን።
ሩመቶይድ አርትራይት በእንግሊዝኛው ቃል ኦቶ ኢሚዩን ይባላል። ሰውነታችንን ከባክቴሪያም ሆነ ከተለያየ በሽታ የሚከላከሉልን የሰውነት ክፍል አለ እና እነሱ አንዳንድ ጊዜ ራሱን ባለቤቱን እንደ ጠላት ሲመለከቱትና ራሱን ማጥቃት ይጀምራሉ። ያም በሚሆንበት ጊዜ የኦቶ ኢሚዩን የሚባሉት በሽታዎች ይከሰታሉ። ለምን ግለሰቡ ያ ሁኔታ እንደሚከሰትበት የታወቀ ነገር የለም። አንዳንዶቹ ሴታፕ ነው፣ በዛ ሰውዬ ሰውነት ውስጥ እነዛ ሁኔታዎች አሉ፣ አመቺ ሁኔታዎችን እየጠበቀ ነው እንጂ ያ ሁኔታ አለ ብለው የሚያስተምሩ አሉ። እና ያ ሁኔታ በሚፈጠርበት ጊዜ በሰውነታችን ውስጥ ቁስለትን ያመጣል፣ በእንግሊዝኛ ኢንፍላሜሽን የሚባለው። ያ ደግሞ በወቅቱ ካልተገታ ከባድ ሁኔታዎችን ያስከትላል። እንደዚሁ የመጋጠሚያው ማበጥ ብቻ ሳይሆን ከፍተኛ ህመምን ስለሚያስከትል ትልልቅ ሰዎች እንደ ህፃን ሲያለቅሱ ያየሁበት ጊዜ አለ። በጣም ያማል፣ ከፍተኛ ህመም አለው። ብዙ ጊዜ አንደኛው መለኪያው ማወቂያው ሰዎቹ ጠዋት በሚነሱበት ጊዜ፣ ካልጋ በሚወርዱበት ጊዜ፣ ተነስተው ወዲያ ወዲህ ለመንቀሳቀስ ሰው መጋጠሚያዎቻቸው ያስቸግሯቸዋል። የሻይ ኩባያቸውንም ሆነ ቡና ስኒያቸውን ለመያዝ በሚሞክሩበት ጊዜ ጣቶቻቸው እንደ ልብ አይታዘዟቸውም። ይሄ ሁኔታ ለ45 ደቂቃ፣ ለአንድ ሰዓት፣ ከዛም በላይ ጊዜ ሊቆይ ይችላል። ያም የሚሆንበት በመጋጠሚያዎቹ ውስጥ እብጠት ስለሚኖር ያ ኢንፍላሜሽን ያልነው፣ በዛ ምክንያት የመጋጠሚያዎቹ እንቅስቃሴዎች የተገደቡ ይሆናሉ። ስለዚህ ያ ሁኔታ ብዙ ጊዜ ጠዋት ላይ ጎልቶ የሚታየው ሰዎቹ ካረፉ በኋላ ከረጅም ረፍት በኋላ ማለትም ተኝተው ሲነሱ ያ ሁኔታ ይታያል። ያኛው ግን ቀደም ብለን የጠቀስነው ብዙ ጊዜ የድልዳሉ ወይም የኩሽኑ መጎዳት ስለሆነ ብዙ ጊዜ እንቅስቃሴ ባደረጉ ቁጥር ያ ህመሙ ይከሰታል። እንደዛኛው የከፋ አይሆንም፣ ግን እንደዛ አይነት ስሜት ይፈጠራል። ይህ አንዱ ራሱ መለያው ይሆናል ማለት ነው።
መልካም። ቅድም ሁለት አይነት አስተሳሰቦችን አስረድተውናል። ለአድማጮች እንደው ግልጽ ለማድረግ ይሄ ሰውነት ራሱ ተቆጥቶ የሚፈጥራቸው ኦቶ ኢሚዩን ማለት ምንድን ነው?
ኦቶ ኢሚዩን ማለት እንግዲህ ኦቶ ማለት በእንግሊዝኛው ቃል ሰልፍ ማለት ነው፣ የግል ማለት ነው። ኢሚዩን ማለት መከላከያ ነው። እንግዲህ በነጭ የደም ሴሎች አካባቢ ያንን ሁኔታ የሚሰሩ አሉ። የሰውነታችን ጠባቂዎች ናቸው። ከውጭ ጠላት ማለትም ከባክቴሪያ፣ ከተለያየ ሁኔታ ሰውነታችንን የሚጠብቁ ናቸው። አንዳንድ ጊዜ ያ ሁኔታ ያንን በማድረግ ፋንታ ልክ ሰው ያሳደገው ውሻ መልሶ ባለቤቱን እንደሚነክስ ያ ሁኔታ ግለሰቡን ራሱን መልሶ ማጥቃት ይጀምራል። በዛ ሁኔታ እንደዚህ አይነት ጉዳቶች መከሰት ይጀምራሉ። በተለይ በመጋጠሚያ አካባቢ እንደ ሩመቶይድ አርትራይትስ የተመለከትን እንደሆነ እብጠት፣ ህመም፣ አንዳንድ ጊዜ ከላይ ያለው ቆዳ ሙቀት ይኖረዋል፣ አንዳንድ ጊዜ ምቅላት ይኖረዋል። ያ እንግዲህ ኢንፍላሜሽን የሚባለው ነገር መለያችን መታያዎች ናቸው። ያ ሁኔታ እንግዲህ እየቀጠለ ይሄዳል። አንዳንድ ጊዜ የሰዎችን ትንሽ ሊያሳስታቸው የሚችል ለምሳሌ እንዳልኩት ጠዋት ህመሙ የከፋ ይሆንና ቀኑ እየገፋ ሲሄድ ህመማቸው ትንሽ እየቀለላቸው ይሄዳል። በሽታው ሄደ ማለት አይደለም። በሚቀጥለው ቀን እንደገና ተመልሶ ያው ስሜት ይመጣል። ስለዚህ ለዚህ ምን ሁኔታ ለረጅም ጊዜ ከመግፋቱ በፊት ሕክምናን ባለሙያዎችን ማነጋገር፣ ሕክምና እርዳታን መፈለግ ትልቅ ጠቀሜታ አለው።
መልካም። ይሄ ባዕድ ወይም ጎጂ አካል በሌለበት ሰውነት ጠላት ወይም መራሪ እንደመጣ አድርጎ ቆጥሮ የራሱን ሰውነት የሚጎዳበት ሁኔታ በጥሩ ምሳሌ እንደገለጹት ያሳደጉት ውሻ መልሶ እንደመንከስ ለመከላከል ለመርዳት የተሰናዳው መልሶ በራስ ላይ እንደሚዘምት አይነት ምሳሌ ያለበት ጎላ ብሎ የሚታየውን አስረድተውናል። ከተፈጥሮ የሚወረስ የአካባቢ ሁኔታም እንዲሁ አስተዋጽኦ ይኖረዋል የሚል አስተሳሰብ አለ። በዚህስ ረገድ በመንስኤነት የሚፈረጀው በእርግጥ ተጨባጭነት አለው?
አዎ፣ እንግዲህ እንዳልኩት ምንም እንኳን በበሽታ መልክ ሲከሰት ድረስ በግለሰቡ ውስጣዊ ሁኔታዎች ሲሽከረከር የቆየ ሁኔታ ቢሆንም አንዳንድ ሁኔታዎች ይበልጥ ሊያጎሉት ይችላሉ። ለምሳሌ አይደንቲካል ትዊንስ የሚባሉ በመልካቸውም በጸባያቸውም የሚመሳሰሉ መንታዎች አሉበት። አንደኛው ያ በሽታ ካለበት ወንድምየው ወይም እህትየዋ ድማማቾችም ከሆኑ በዛ በሽታ ለመጠቃት ያላቸው ድል ከሌላው አጠቃላይ ህዝቡ ሁኔታ ስታይ ከፍ ያለ ነው። አንደኛ እሱ ነው። ሁለተኛ አንዳንድ የስራ ሁኔታዎች በተለይ አንዳንድ ኬሚካሎችን ለእንደዚህ አይነት ሁኔታ ያጋልጣሉ።
አድማጮች፣ ውይይቱ ሰፋ ያለ ርዕሶችን የነካካ ነው። በሚቀጥለው ፕሮግራማችን በይበልጡንም ደግሞ በድረገጻችን ላይ ታገኙታላችሁ። አሁን ሳምንታዊውን ስፖርት እንመልከት። ወደ ኳታር ነው የሚወስደን።
በዓለም ዋንጫ ላይ ያተኮረው የዛሬው ስፖርታዊ መረጃችን ወደ ኳታር የሚገቡ ቡድኖችንና ደጋፊዎችን ዜና በማስቀደም ይጀምራል። የፊታችን እሁድ ለሚጀምረው የዓለም ዋንጫ ተወዳዳሪ ቡድኖችና ደጋፊዎች ኳታር እየገቡ ነው። የዩናይትድ ስቴትስ ብሔራዊ ቡድን ከ32ቱ ተወዳዳሪ ቡድኖች ኳታር የገባ የመጀመሪያው ቡድን ሆኗል። ብሔራዊ ቡድኑ ለውድድሩ በስፍራው ዝግጅት ለማድረግ በሚል ከአራት ቀናት በፊት ባለፈው ሐሙስ ነው ኳታር የገባው። በምድብ 2 ከኢራን፣ ዌልስና እንግሊዝ ጋር የተመደበው የዩናይትድ ስቴትስ ብሔራዊ ቡድን የመጀመሪያ ጨዋታውን ህዳር 12 ከዌልስ ጋር ያደርጋል። በርካታ ደጋፊዎችም ከወዲሁ ኳታር መግባት የጀመሩ ሲሆን ሀገሪቱ በዓለም ዋንጫው ምክንያት 1.2 ሚሊዮን ጎብኚዎች ይመጣሉ ብላ በመጠባበቅ ላይ ናት። ለአሸናፊው ቡድን የሚበረከተው ዋንጫም በተለያዩ የዓለም ክፍሎች ያደረገውን ጉብኝት አጠናቆ ማረፊያውን ኳታር አድርጓል። የዓለም ዋንጫ ውድድሩ በቀጣዩ እሁድ ህዳር 11 2015 ዓ.ም አዘጋጇ ኳታር ከኢኳዶር ጋር በምታደርገው ጨዋታ ይከፈታል። በዓለም ዋንጫው ምክንያት በርካታ ሊጎች ተቋርጠዋል። ከዚህ ቀደም በሰኔና ሐምሌ ወራት ይካሄድ የነበረው የዓለም ዋንጫ ባልተለመደ መልኩ ለመጀመሪያ ጊዜ በህዳርና ታህሳስ ወር እንዲካሄድ በመደረጉ ምክንያት በርካታ የዓለም ሊጎች እክል ገጥሟቸዋል። ፊፋ ውድድሩ በእነዚህ ወራት እንዲካሄድ የወሰነው በአንጻራዊነት በአስተናጋጇ የባህረ ሰላጤዋ የመካከለኛው ምስራቅ አገር ኳታር ቀዝቀዝ ያለ የአየር ሁኔታ የሚኖርባቸው ወራት በመሆናቸው ነው። ይህም አውሮፓን ጨምሮ የሀገር ውስጥ ክለቦች ውድድራቸውን በማካሄድ ላይ ለሚገኙ በርካታ የዓለም ሊጎች ራስ ምታት ሆኗል። ተወዳጁን የእንግሊዝ ፕሪምየር ሊግ ጨምሮ ዓለም የሚከታተላቸው በርካታ የአውሮፓ ሊጎችም በዓለም ዋንጫው ምክንያት ለሳምንታት ተቋርጠዋል። የ2022-23 የእንግሊዝ ፕሪምየር ሊግ ከዛሬ ጀምሮ የተቋረጠ ሲሆን የዓለም ዋንጫው ከተጠናቀቀ ከ8 ቀናት በኋላ ታህሳስ 17 2015 ዓ.ም እንዲጀመር ተወስኗል። በተመሳሳይ በዓለም ዋንጫው ምክንያት ከዛሬ ጀምሮ የተቋረጠው የስፔን ላሊጋ ደግሞ እስከ ፈረንጆቹ ገና ድረስ እንደተቋረጠ ይቀጥላል። ውድድሩ ታህሳስ 22 ይመለሳል ተብሏል። ሌላው ከዛሬ ጀምሮ የተቋረጠው የጀርመን ቡንደስሊጋ ደግሞ የኳታሩ የዓለም ዋንጫ ከተጠናቀቀ በኋላም ለተጫዋቾቹ የተለመደውን የአንድ ወር እረፍት ሰጥቶ ከዓለም ዋንጫው መጠናቀቅ ከአንድ ወር በኋላ ነው ወደ ውድድር የሚመለሰው። የጣሊያን ሴሪያና የፈረንሳይ ሊግ አንድም ከተቋረጡ ሊጎች መካከል ናቸው። ፊፋ በዓለም ዋንጫ የሚሳተፉ ቡድኖችን ፖለቲካዊ ጉዳዮችን ትታችሁ እግር ኳስ ላይ ብቻ ተኩሩ በሚል ያቀረበው ማሳሰቢያ የተለያዩ አስተያየቶችን እያስተናገደ ነው። የዓለም ዋንጫው በተቃረበበት በዚህ ወቅት ውድድሩን ለማስተናገድ በምታደርገው ዝግጅት ከፍተኛ የሰብአዊ መብት ጥሰት ፈጽማለች በሚል በኳታር ላይ የሚሰነዘሩ ትችቶች እየተባባሱ ሲሆን የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ለ32 የውድድሩ ተሳታፊ ሀገራት በቅርቡ በጻፉት ደብዳቤ በእግር ኳስ ላይ ብቻ እንዲያ እንዲያተኩሩ ማሳሰባቸው ይታወሳል። አንዳንድ ቡድኖችና ተቋማት ይህንን የፊፋ ማስጠንቀቂያ ሲቃወሙ፣ ኳታር በበኩሏ አብዛኞቹን ክሶች ውድቅ አድርጋለች። የኳታር መገናኛ ብዙሃንም አንዳንድ ምዕራባውያን ሀገራትን ትምክህተኝነት እያሳዩ ነው ሲሉ ነቅፈዋል። ኳታር ፈጽማለች ያለውን የሰብአዊ መብት ጥሰት በመቃወም ተጫዋቾቹ ጽሑፋቸውና ምልክታቸው በጉልህ የማይታይ ማሊያዎችን እንደሚለብሱ ያስታወቀው የዴንማርክ ብሔራዊ ቡድን አሁን ደግሞ በልምምድ ወቅት የቡድኑ ተጫዋቾች ሰብአዊ መብት ለሁሉም የሚል ጽሑፍ ያለበት መለያ እንዲለብሱ ዝግጅት ቢያደርግም ነገር ግን መለያውን እንዳይጠቀም በፊፋ ተከልክሏል። ከፊፋ መለያውን መልበስ አይቻልም የሚል መልእክት ደርሶናል ያሉት የዴንማርክ እግር ኳስ ፌዴሬሽን ኃላፊ ጃኮብ ጄንሰን ሰብአዊ መብት ለሁሉም የሚል መልእክት ዓለም አቀፍ ይዘትና ተቀባይነት ያለው ነው። እንደ ፖለቲካ
አድማጮች ሰዓታችን አበቃ። ነገ እንገናኝ። በእኔ በኩል ሰላም፣ ደህና ደሩ።